ይህ የአሜሪካ ድምፅ ነው። በ19 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሳት ቨርቹዋል ቻነል 57 ዲግሪስ ዌስት ከዋሽንግተን ዲሲ የምናስተላልፍላችሁ የሰኞ ምሽት ስርጭታችን ጀመረ። በጠለምት ወረዳ 10 ሰዎች በመሬት ናዳ መሞታቸውን አስተዳደሩ አስታወቀ።
እንደ መረጃዎቻችን የምጠቁሙን ከአማራ ክልል የሰሜንና ደቡብ ወሎ ዞኖች፣ የሰሜን ሸዋ ዞኖች፣ የጎንደር ዞኖች እና እንደዚህ የጎጃም ዞኖች ከመደበኛ በላይ የሆነ የዝናብ መጠን ስርጭት ይኖራል። በተለይ በጣና ዙሪያ ወንዶ በአባይ ተፋሰስ አካባቢዎች ላይ፣ በፎገራ ዙሪያ አካባቢዎች ላይ አስፈላጊውን ጥንቃቄ ማድረግ ያስፈልጋል ማለት ነው። በተለይም የሚኖረው ዝናብ ወደ ግዞታዊ ጎርፍ እንዳይቀየር ጎርፍ ተጋላጭ በሆኑ አካባቢዎች ላይ አስፈላጊውን ጥንቃቄ ማድረግ ያስፈልጋል። ሆነም የሚኖረው
የብሔራዊ ሜትሮሎጂ ኢንስቲትዩት የሜትሮሎጂ ትንበያና ቅድመ ማስጠንቀቂያ ምርምር ዘርፍ ምክትል ዋና ዲሬክተር ዶክተር አሳምነው ተሾመን የሰማችሁት። ሙሉ ዘገባውን ወደ በኋላ እናሰማችኋለን። ከዚህ በተጨማሪ ሌሎችም የሀገር ውስጥና የውጭ ዘገባዎችን ይዘን ቀርበናል። ክብራትና ክብራን፣ ዛሬ ሰኞ ነሐሴ 20 2016 ዓ.ም ነው። ሳስተናግዳቸው የማመሸው እንግዲህ ወሌ ነኝ። ለዓለም ዜናው ስመኝሽ የቆየ በስቱዲዮ ትገኛለች። ከስቱዲዮ የምታቀናብርልን ብርሃን ኃይሉ፣ የምሽቱ ዋና አዘጋጅ ደግሞ ቆንጅት ታዬ ነው። እስከ ምሽቱ አራት ሰዓት አብራችሁ እንድትቆዩ እየጋበዝኩ አሁን በቅድሚያ ወደ ዓለም ዜናው።
በድጋሚ እንደምናመሻችሁ። ለምሽቱ ከያዝናቸው ዜናዎች ውስጥ በቴላቪቭ ጎዳና ላይ በተፈጠረ ጸብ ሁለት ኤርትራውያን መገደላቸውን የእስራኤል ፖሊስ ማስታወቁን፣ በናይጄሪያ የጎርፍ አደጋ ቢያንስ 49 ሰዎች ሲገደሉ በሺዎች የሚቆጠሩ መፈናቀላቸውንና በምስራቅ ሱዳን በጣለው ከባድ ዝናብ ምክንያት አንድ ግድብ ሲደረመስ በርካታ ሰዎች የደረሱበት አለመታወቁን እንመለከታለን። ወደ ዝርዝሩ እናልፋለን። በኤርትራ ያለውን መንግስት በሚደግፉና በሚቃወሙ ኤርትራውያን መካከል የእስራኤል ንግድ ማዕከል በሆነችው ቴላቪቭ ጎዳና ላይ ቅዳሜ ዕለት በተፈጠረ ጸብ ሁለት ኤርትራውያን መሞታቸውን የእስራኤል ፖሊስ አስታወቀ። ኤርትራውያኑ ቴላቪቭ ውስጥ በሚገኘው ሀግና ጎዳና ላይ ድንጋይ በመወራወር ባደረጉት ግጭት 8 ሰዎችም ጉዳት እንደደረሰባቸው ፖሊስ ባወጣው መግለጫ ጨምሮ ገልጿል። መግለጫው አክሎ የሕክምና አካላትን እንደ ምንጭ በመጥቀስ በግጭቱ ሁለት ኤርትራውያን ሕይወታቸው አልፏል ብሏል። የፖሊስ መግለጫ ሁለቱ ሰዎች እንዴት እንደሞቱ ባያብራራም የእስራኤል ሚዲያዎች ግን በስለት ተወግተው መቁሰላቸውን ዘግበዋል። ፖሊስ በወንጀሉ ዙሪያ ምርመራ መጀመሩን አመልክቷል። በሺዎች የሚቆጠሩ ኤርትራውያን ጥገኝነት ጠያቂዎች እስራኤል ውስጥ የሚኖሩ ሲሆን አብዛኞቹ ከዓመታት በፊት በግብጽ ቀይ ባህርና በሜዲትራኒያን ባህር መካከል የሚገኘውን በረሃ አቋርጠው የገቡ ናቸው። እንደ አውሮፓውያን አቆጣጠር በ2023 በሁለቱ ተቀናቃኝ የኤርትራ ቡድኖች መካከል በተነሳ ተመሳሳይ ግጭት ጸቡን ለማብረድ የሞከሩ የእስራኤል ፖሊሶችን ጨምሮ ከ12 በላይ ሰዎች ጉዳት ደርሶባቸው ነበር። በሱዳን ምስራቃዊ ቀይ ባህር ግዛት አንድ ግድብ ተደርምሶ ያስከተለው ጎርፍ መኖሪያ ቤቶችን ማጥለቅለቁን የሀገሪቱ የጤና ሚኒስትር አስታውቋል። በርካታ ሰዎች የደረሱበት እንደማይታወቅም የሀገሪቱ መገናኛ ብዙሃን ዘግበዋል። ሚኒስቴር መስሪያ ቤቱ ትላንት እሁድ በሰጠው መግለጫ አርባት የተሰኘው ግድብ መደርመሱንና ከአደጋው መውጫ ያጡ ሰዎችን ለመርዳት እርዳታ ወደ አካባቢው መላኩን አስታውቋል። መግለጫው አክሎ በጎርፍ አደጋው ቢያንስ 4 ሰዎች መሞታቸውን የገለጹ ሲሆን ምን ያክል ሰዎች የደረሱበት ያለመታወቁን ግን አላብራራም። ሆኖም አንድ የአካባቢው ባለስልጣን ለሱዳን የዜና ጣቢያ ኢልታግሂር ቢያንስ 60 ሰዎች ሳይሞቱ እንዳልቀረ ተናግረዋል። የቀይ ባህር ግዛት የውሃ ሀብት ኃላፊ የሆኑት አሚር ኢሳ ታሂር የደረሰው ጉዳት ከፍተኛ መሆኑን ገልጸዋል። መዳሚክ የተሰኘው የሱዳን ዜና ማሰራጫ በበኩሉ የሀገሪቱን አየር ኃይል ጠቅሶ እንደዘገበው ከ100 በላይ ሰዎች የደረሱበት የማይታወቅ ሲሆን ሌሎች በርካታ የመንደሩ ነዋሪዎችም እየጨመረ ከመጣ በኋላ መሸሽ ወደ ተራራ ጫፍ መውጣታቸው ታውቋል። ግድቡ ከፖርት ሱዳን ከተማ በስተሰሜን 40 ኪሎ ሜትር ወይም 25 ማይል ርቀት ላይ የሚገኘው አራባት ግድብ ለከተማዋ ንጹህ ውሃ የሚያቀርብ ነው። ግድቡ ቅዳሜ ምሽት የተደረመሰው በአካባቢው የጣለው ከፍተኛ ዝናብ ምክንያት መሆኑን የአገር ውስጥ ዜና አገልግሎቶች ዘግበዋል። በተመሳሳይ ዜና በናይጄሪያ በጣለው ከባድ ዝናብ ባስከተለው ጎርፍ ምክንያት ቢያንስ 49 ሰዎች ሲሞቱ በሺዎች የሚቆጠሩ መፈናቀላቸውን የሀገሪቱ ብሔራዊ የአደጋ ጊዜ አስተዳደር ባለስልጣን ዛሬ ሰኞ አስታውቋል። በሰሜን ምስራቅ በጎርፍ አደጋው ክፉኛ የተጠቁት ጂጋዋ፣ አዳማዋና ታራባ ግዛቶች ውስጥ 41,000 ሰዎች ከቤት ንብረታቸው መፈናቀላቸውንም የባለስልጣን መስሪያ ቤቱ ቃል አቀባይ ማንዞ ህዝቅኤል ተናግረዋል። ባለፈው ዓመት በናይጄሪያ ደርሶ የነበረው ከ10 ዓመት በላይ ጊዜ ውስጥ ታይቶ የማያውቅ አስከፊ የጎርፍ አደጋ ከ600 በላይ ሰዎችን ሲገድል 1.4 ሚሊዮን ሰዎችን ከቤት ንብረታቸው አፈናቅሎ ነበር። 440,000 ሄክታር የእርሻ መሬትም ወድሟል። ህዝቅኤል ስለ ሁኔታው ለሮይተርስ ሲናገሩ በተለይ በሰሜኑ አካባቢ የዝናብ ወቅት ከፍተኛ ደረጃ ወደሚደርስበት ጊዜ እየገባን ነው፣ ስለዚህ ሁኔታው እጅግ አሳሳቢ ነው ብለዋል። የጎርፍ አደጋው ወደ 693 ሄክታር የሚጠጋ የእርሻ መሬት ላይም ጉዳት በማድረስ ሰብሎችን አውድሟል። ባለ ሁለት አሃዝ የዋጋ ንረትን እየተዋጋች ያለችው ናይጄሪያ በከፍተኛ የምግብ ዋጋም እየታመሰች ነው። በሰሜን ምስራቅ ታጣቂዎች በሚያደርሱ ጥቃት ሳቢያ አርሶ አደሮች እርሻቸውን ጥለው እየተሰደዱ ባሉበት ወቅት በከፍተኛ ሁኔታ እየጣለ ያለው ዝናብ በግብርናው ላይ ተጨማሪ ጉዳት እያደረሰ መሆኑም ተገልጿል። አድማጮች፣ ይህ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ነው። ጀርመን አፍሪካ ውስጥ ቀድሞ የዝንጀሮ ፈንጣጣ ተብሎ ይጠራ በነበረው ኤምፖክስ ወረርሽኝ ጉዳት እየደረሰባቸው ላሉ ሀገራት 100,000 ክትባቶችን እንደምትሰጥ ዛሬ ሰኞ አስታውቃለች። ክትባቶቹ ከጀርመን ወታደራዊ ማከማቻ ወጥቶ የሚሰጥ ሲሆን በአጭር ጊዜ ውስጥ ተደራሽ እንደሚሆኑ የጀርመን መንግስት ቃል አቀባይ ስቴፈን ሄብስትሬት ለጋዜጠኞች ተናግረዋል። ዓላማውም በአፍሪካ አህጉር የኤምፖክስ ወረርሽኝን ለመቆጣጠር የሚደረገውን ዓለም አቀፍ ጥረት ለመደገፍ መሆኑን አመልክተዋል። የጀርመን መከላከያ ሚኒስትር እንዳስታወቀው ጀርመን አሁን ካላት ክምችት ሁሉንም በሚባል ደረጃ ወደ 118,000 የሚጠጋ የኤምፖክስ ክትባት ጠብታዎች ትሰጣለች። ሄብስትሬት አክለው ጀርመን ለዓለም ጤና ድርጅትና በጋቪ የክትባት ጥምረት በኩል ለአፍሪካ ድጋፍ ለሚያደርጉ አጋሮች የገንዘብ ድጋፍ እንደምትሰጥም ተናግረዋል። ወደፊትም ከአውሮፓ ሀገሮች ጋር በመሆን የአፍሪካ ህብረት በአህጉሩ የክትባት ምርት በሚያስጀምርበት መንገድ ዙሪያ እንደምትሰራም ገልጸዋል። ፈረንሳይ ባለፈው ሳምንት 100,000 የኢምፖክስ ክትባቶችን ጉዳት ለደረሰባቸው ሀገራት እንደምትሰጥ አስታውቃ የነበረ ሲሆን ዩናይትድ ስቴትስ በበኩሏ ለዲሞክራቲክ ሪፐብሊክ ኮንጎ 50,000 የክትባት ጠብታዎችን እንደምትሰጥ ቃል ገብታለች። በዩክሬን ክራማትሮክስ ከተማ በሚገኝ ሆቴል ላይ በደረሰ ጥቃት የሮይተርስ የዜና ወኪል ቡድን አባል ሲገደል ሌሎች ሁለት ሰዎች ቆስለዋል። ሮይተርስ እንዳስታወቀው ራያን ኢቫንስ የተሰኘው የዘጋቢ ስምሪት ቡድኑ የደህንነት አማካሪ የተገደለው ያረፈበት ሆቴል በሚሳይል በመመታቱ ነው። የሮይተርስ ቡድን አባል ከሆኑት 6 ሰዎች ውስጥ ግን 3 ደህና መሆናቸውን ማረጋገጡንም የዜና ወኪሉ ጨምሮ ገልጿል። ሮይተርስ በመግለጫው የተሰማንን ጥልቅ ሐዘን ለራያን ቤተሰቦችና ወዳጅ ዘመዶች ማስተላለፍ እንፈልጋለን። ራያን ብዙ ጋዜጠኞቻችን በዓለም ዙሪያ ያሉ ክስተቶችን እንዲዘግቡ ረድቷል። በጣም እንናፍቀዋለን ብሏል። መግለጫው አክሎ የዜና ተቋሙ ስለ ጥቃቱ ከክራማቶርስክ ባለስልጣን ጋር በመተባበር ጭምር ተጨማሪ መረጃዎችን እየፈለገ መሆኑንና ለስራ ባልደረቦችና ቤተሰቦቻቸው ድጋፍ እያደረገ መሆኑን አብራርቷል። የ38 ዓመቱ ኢቫንስ የቀድሞ የእንግሊዝ ወታደር የነበረ ሲሆን እንደ አውሮፓውያን አቆጣጠር ከ2022 ጀምሮ የሮይተርስ የደህንነት አማካሪ ሆኖ ሲሰራ ቆይቷል። አስክሬኑ በሆቴሉ ፍርስራሽ ውስጥ መገኘቱንም የዩክሬን ባለስልጣናት አስታውቀዋል። ሮይተርስ ሚሳይሉ የተተኮሰው ከሩሲያ ስለመሆኑ ወይም ጥቃቱ ሆን ተብሎ ስለመፈጸሙ በገለልተኛ አካል አለማጣራቱን ገልጾ የሩሲያ መከላከያ ሚኒስትርም ስለ ጉዳዩ ተጠይቆ ምላሽ አለመስጠቱን አመልክቷል። በዩክሬንና በሩሲያ መካከል የሚካሄደው ጦርነት እንደ አውሮፓውያን አቆጣጠር በ2022 የካቲት ወር ላይ ከተጀመረ ወዲህ ጦርነቱን ሲዘግቡ የነበሩ 15 ጋዜጠኞች መገደላቸውን የጋዜጠኞች መብት ተሟጋች የሆነው ሲፒጄ መረጃ ያመለክታል። በመጨረሻም ባለፈው ወር ቴህራን ውስጥ በሐማስ የፖለቲካ ኃላፊ ላይ ለተፈጸመው ግድያ ኢራን የማይቀር ትክክለኛና የተሰላ ምላሽ እንደምትሰጥ የኢራን የውጭ ጉዳይ ሚኒስትር አባስ አራቺ ለጣሊያን አቻቸው ተናግረዋል። በኢራን የውጭ ጉዳይ ሚኒስትር አባስ አራቺና በጣሊያን የውጭ ጉዳይ ሚኒስትር አንቶኒዮ ታጃኒ መካከል የተደረገውን የስልክ ውይይት አስመልክቶ የኢራን የውጭ ጉዳይ ሚኒስትር መስሪያ ቤት ዛሬ ሰኞ ባወጣው መግለጫ አራቺ ኢራን ውጥረቱን ማባባስ እንደማትፈልግ ግን ደግሞ እንደማትፈራም መናገራቸውን አመልክቷል። ኢራን ለሐማሱ የፖለቲካ መሪ ኢስማኤል ሃኒዬ ግድያ እስራኤልን ተጠያቂ የምታደርግ ሲሆን እስራኤል በበኩሏ በግድያው ላይ ተሳትፎ ይኖራት ወይም አይኖራት እንደሆን ምንም አይነት ምላሽ አልሰጠችም። ግድያው በጋዛ ሰርጥ በእስራኤልና በኢራን በሚደገፈው ሐማስ መካከል ያለው ጦርነት ወደ ቀጠናው ሊስፋፋ ይችላል የሚለውና በእስራኤል ኃይሎችና ሊባኖስ ውስጥ በኢራን በሚደገፉት የሂዝቦላ ታጣቂዎች መካከል በየቀኑ የሚካሄደው ግጭት ሊጨምር ይችላል የሚል ስጋትም እንዲያይል አድርጓል። የኢራቺ አስተያየት የመጣው ትላንት እሁድ በእስራኤልና በሂዝቦላ መካከል የሚደረገው ጦርነት አይሎ ሁለቱም ወገኖች በመቶዎች የሚቆጠሩ የሚሳይል ጥቃቶች ካካሄዱ በኋላ ነው። ሂዝቦላ በእስራኤል ላይ ያካሄደው ጥቃት እስራኤል ባለፈው ወር ቤሩት ላይ ለገደለችው ፋውድ ሻኩር የመጀመሪያ የአጸፋ ምላሽ መሆኑን ያስታወቀ ሲሆን እስራኤል የሂዝቦላ መሪ የነበሩት ሻኩር በእግር ኳስ ሜዳ ላይ 12 ህጻናትና ታዳጊዎች ለተገደሉበት ጥቃት ተጠያቂ ታደርጋለች። በኢራንና በእስራኤል መካከል እየተካረረ የሄደውን ግጭት ተከትሎ ዩናይትድ ስቴትስ በቀጠናው ያላትን ቦታ ለማጠናከር የመከላከያ ሚኒስትር ሎይድ ኦስቲን ሁለት የአውሮፕላን ተሸካሚ ጥቃት አድራሽ ቡድኖች በመካከለኛው ምስራቅ እንዲሰፍሩ ማድረጋቸውን የአሜሪካ መከላከያ መስሪያ ቤት ትላንት እሁድ አስታውቋል። አድማጮች፣ ለሰዓቱ የያዝናቸው ዜናዎች እነዚህ ነበሩ። ለቀሪዎቹ መሰናዷችን ወደ እንግዱ ልመልሳችሁ።
ስመኝሽ የቆየን ለዓለም ዜናዎቹ እናመሰግናለን። በመከታተል ላይ ያላችሁት ከአሜሪካ ድምፅ ከዋሽንግተን ዲሲ የሚሰራጭላችሁን የሰኞ ምሽት ዝግጅታችንን ነው። ሳስተናግዳችሁ የማመሸው እንግዲህ ወደነኝ። ዝግጅቱን ከስቱዲዮ የምታቀናብርልን ብርሃን ኃይሉ፣ የምሽቱ ዋና አዘጋጅ ቆንጅት ታየ። ዝግጅቶቻችንን ከሬዲዮ በቴሌቪዥን በተጨማሪ በዌብሳይታችን አማሪክ ዳት ቪኦኤ ኒውስ ዳት ካም እንዲሁም በፌስቡክ አት ቪኦኤ አማሪክ ላይ በቀጥታ ማዳመጥ ትችላላችሁ። የማህበራዊ ሚዲያ ገጻችንን የምታሰናዳልን አበባየው ገበያ መሆኗን እዚህ ጋር ጠቅሳለሁ። አሁን ወደ በኋላ ላይ ከምናቀርበው ዝግጅት ለቅምሻ ያህል እናሰማችሁ።
ብዙ ጊዜ ሰዎች ከልክ በላይ ጭንቀትም ሲሰማቸው ማጅራቴን ጨመደደኝ፣ ጨጓራዬን አቃጠለኝ፣ ግልጽ በሆነ መንገድ ማሰብ አቃተኝ፣ ከምግፊት የከፋ ላይ ብዙዎቹ ምልክቶቹን ያውቋቸዋል። እና አንዳንዴ ሰውነትን ማዳመጥ ጥሩ ነው። ማይንድፉል ማነር ግን ከመጠን በላይም ደግሞ እንደው አንዷን ነገር ለምሳሌ አሁን አንድ ሰው ደንገጥ ብሎ የልብ ትርታ ከፍ ቢል ኖርማል፣ ግን ለምን ከፍ አለ ልብ ትርታ ብሎ ደግሞ በለዘ መደናገጥ ከድጡ ወደ ማጡ ነው የሚሆን።
ጭንቀትና የሚያስከትላቸው ጣጣዎችን በተመለከተ የምሽቱ ሐኪሞን ይጠይቁ ትኩረት ከሚያደርግበት ዝግጅት የባለሙያ ማብራሪያ የተወሰደ ነው። የሰማችኋቸውም የዩናይትድ ስቴትሱ ባሮ የነርቭ ሕክምና ተቋም መምህር ተመራማሪና የነርቭና የአእምሮ ሐኪሙን ፕሮፌሰር ዮናስ እንዳለ ገንዳን ነው። በሁለተኛው አጋማሽ ክፍለ ጊዜ በሐኪሙን ይጠይቁ ይመለሳሉ። ይጠብቋቸው። አሁን በቀጥታ ወደ ምሽቱ አብይ ርዕስ ዘገባችን እናልፋለን። በጠለምት ወረዳ 10 ሰዎች በመሬት ናዳ መሞታቸውን አስተዳደሩ አስታወቀ። በሰሜን ጎንደር ዞን በጠለምት ወረዳ አብና ቀበሌ ባለፈው ሳምንት አርብና ቅዳሜ በጣለው ከባድ ዝናብ የተነሳ በተከሰተው የመሬት ናዳ 10 ሰዎች መሞታቸውን የዞኑ አስተዳደር አስታውቋል። የዞኑ አደጋ መከላከልና ምግብ ዋስትና ማስተባበሪያ ጽህፈት ቤት ኃላፊ አቶ ሰላም ይሁን ሙላት ለአሜሪካ ድምጽ እንደተናገሩት ከሞት አደጋው በተጨማሪ ከ2000 በላይ ሰዎች ከአካባቢያቸው መፈናቀላቸውን እንዲሁም በቤት እንስሳትና በሰብል ላይ ጉዳት መድረሱን ገልጸዋል። አስቴር ምስጋናው ዘገባውን ታሰማናለች።
በአማራ ክልል የሰሜን ጎንደር ዞን አደጋ መከላከልና ምግብ ዋስትና ማስተባበሪያ ጽህፈት ቤት ኃላፊ አቶ ሰላም ይሁን ሙላት ዛሬ ለአሜሪካ ድምጽ እንደተናገሩት በዞኑ በጠለምት ወረዳ አብና በተባለ ቀበሌ ባለፈው ሳምንት አርብ ነሐሴ 17 እና ቅዳሜ ነሐሴ 18 2016 ዓ.ም በጣለው ከባድ ዝናብ ምክንያት የደረሰው የመሬት ናዳ በሰው ህይወትና በንብረት ላይ ጉዳት አድርሷል። የመሬት ናዳ አደጋው በሺዎች የሚቆጠሩ ሰዎችንም አፈናቅሏል ብለዋል አቶ ሰላም ይሁን።
ሰዎች ህይወታቸው አልፏል። ከፍተኛ ቁጥር የሚይዘው ጠለምት ነው። ወደ 8 የሚሆኑ ዜጎች እነሱን አሁን ወደ ህክምና የማጓጓዝ ስራ ሲሰራን ያለ።
በሀገሪቱ በቀጣይ 10 ቀናት ውስጥ ከመደበኛ በላይ መጠን ያለው ዝናብ ይጠበቃል ያሉት የብሔራዊ ሜቴዎሮሎጂ ኢንስቲትዩት የሜቴዎሮሎጂ ትንበያና ቅድሚያ ማስጠንቀቂያ ምርመራ ዘርፍ ምክትል ዋና ዳይሬክተር ዶክተር አሳምነው ተሾመ በቀጣዮቹ 2 ወራትም ከባድ እንደሚሆኑ ለአሜሪካ ድምጽ ገልጸዋል።
180 በሚደርሱ የሀገራችን አካባቢዎች ላይ በ24 ሰዓት ውስጥ ከ30 ሚሊሜትር እስከ 118 ሚሊሜትር እጅግ ከባድ መጠን ያለው ዝናብ የተመዘገባቸውም የሀገራችን አካባቢዎች አሉ ማለት ነው። እንግዲህ በሚቀጥሉት 10 ቀናትና በቀሪዎቹ 2 የክረምት ወራትም ከደቡባዊ ህንድ ውቅያኖስ እና ከአትላንቲክ ውቅያኖስ ላይ በመነሳት ወደ ሀገራችን የሚገባው እርጥበት አዘል የአየር ሁኔታ በተመሳሳይ ሁኔታ ቀጣይነት ኖሮ እንደሚችል ላይ ትንበያ መረጃዎቻችን የሚጠቁሙ ከአማራ ክልል የሰሜንና ደቡብ ወሎ ዞኖች፣ የሰሜን ሸዋ ዞኖች፣ የጎንደር ዞኖች እና እንደዚህ የጎጃም ዞኖች ከመደበኛ በላይ የሆነ የዝናብ መጠንና ስርጭት ይኖራል። በተለይ ጣና ዙሪያ ወይም በአባይ ተፋሰስ አካባቢዎች ላይ፣ በፎገራ ዙሪያ አካባቢዎች ላይ አስፈላጊውን ጥንቃቄ ማድረግ ያስፈልጋል ማለት ነው። በተለይም የሚኖረው ዝናብ ወደ ቅዘታዊ ጎርፍ እንዳይቀየር የጎርፍ ተጋላጭ በሆኑ አካባቢዎች ላይ አስፈላጊውን ጥንቃቄ ማድረግ ያስፈልጋል። ስለሆነም የሚኖረው የዝናብ መጠንና ስርጭት ደግሞ በግብርና ላይ እንደዚህ ተጽዕኖ እንዳያመጣ አርሶ አደሩ በእርሻ ማሳዎች አካባቢ አስፈላጊ የሆኑ የውሃ ማፋሰሻ ወይም ደግሞ ማንጣፊያ ቦዮችን በአግባቡ በማዘጋጀት ተጽዕኖዎችን መቀነስ ይቻላል ማለት ነው። በአጠቃላይ ግን በሚቀጥሉት 10 ቀናት ከመደበኛ በላይ የሆነ የዝናብ መጠንና ስርጭት ይስተዋላል።
የጠለምት ወረዳ አስተዳዳሪ አቶ ጋሻው እንግዶ በበኩላቸው የአብና አጎራባች በሆነ ሌላ ቀበሌ ባለፈው ነሐሴ 12 2016 ዓ.ም ከመደበኛ መጠን በላይ በሆነ ዝናብ ሳቢያ በተከሰተው የመሬት ናዳ አደጋ ተጨማሪ ሰዎች መሞታቸውን አስታውቀዋል።
አብና ላይ በኖላም በሚባለው ቦታ 17 አርብ የሶስቱን ሰዎች ህይወት በመቅጠፉ ምክንያት በ18 ቅዳሜ 2 ሰዓት ጀምሮ አንደኛዋ ሴት ልጅ ነበረ አስከሬን ወጥቶ የነበረው። የሁለቱ አስከሬን በመቅረቱ ምክንያት ያው ተጨማሪ ሰዎች ያን አስከሬን ለማውጣት በፍለጋ ላይ እያሉ ተጨማሪ 7 ሰዎችን ነው እንደገና መሬቱ ተንሸራትቶ ያዋጣቸው ማለት ነው። በጠቅላላ ወደ 10 ሰው ነው የተዋጠው። ከዚህ ውስጥ 4ቶቹ አስከሬናቸው ወጥቷል። ሌሎች 6ቶቹ እስካሁን አስከሬኑ አልወጣም። በተጨባጭ በ3 ሌሎች ቀበሌዎች ደረባ የሚባል ቀበሌ ያለ 4 ቤተሰቦች ሙሉ በሙሉ ተደምስሰው በዛ መንገድ ህይወታቸው እንዲያልፍ፣ ሌላ ተጨማሪ አገጣ የሚባል ቀበሌ ደግሞ አለ 1 ግሊበና ቀበሌ 1 በድምሩ ከ16 በላይ ሰዎችን ነው ህይወታቸውን የቀጠፈው ማለት ነው። ይሄ መንሸራተት እነዚህ ነሐሴ 12 አካባቢ ጀምሮ ነው ዝናቡ ከባድ ስለነበር በዛ ምክንያት የሞቱት። በጠቅላላ የአካባቢው 5 የሚሆኑ ጎጦችን እንዲህ አይነት ችግሮች ሊከሰቱ የሚችሉ መሆኑን የሚያሳይ ምልክቶች አሉና ከዚህ እነዚህ 5 ጎጦች ላይ የሚገኙ ማህበረሰቦችን ወደ ታች ወደ ሌላ ቦታ እንዲሰበሰቡ ነው እያደረግን ያለ ነው። በ3 ቀበሌዎችም እንደዚህ አይነት ጉዳዮች እየተከሰተ መሆኑን መረጃው ደርሶናል።
የሰሜን ጎንደር ዞን አደጋ መከላከልና ምግብ ዋስትና ማስተባበሪያ ጽህፈት ቤት ኃላፊ አቶ ሰላም ይሁን ሙላት አክለው በተያዘው ክረምት ብቻ በጠለምት፣ በአድርቃይ፣ በበየዳና በጃናሞራ ወረዳዎች ተጨማሪ ሰዎች በመሬት ናዳ አደጋዎች መሞታቸውን አስረድተዋል።
መሬት መሸራትና በናዳ በዞናችን ባሉን 4 ወረዳዎች ወደ 23 ሰው ህይወታቸው አልፏል። ከዚህ ውስጥ ከፍተኛው ቁጥር የሚይዘው ጠለምት ነው። በየዳ፣ አድርቃይ 4ኛው ጃናሞራ ወረዳ ናቸው። በጥቅሉ 2900 በላይ የሚሆኑ የህብረተሰብ ክፍሎች በእነዚህ ወረዳዎች ተፈናቅለው ወደ አጎራባች ቀበሌና ወረዳዎች የመጡበት ሂደት ያለ እንስሳት አቋያት በከፍተኛ ቁጥር ወደ 312 የሚያክል እንስሳቶች የተለያዩ እንስሳቶች ያው ሙተዋል። በተለይ የተዘሩ ማሳዎችን ጭምር ወደ 1775.5 ሄክታር በከፍተኛ ጉዳት የደረሰበት ሂደት ያለ በእነዚህ ወረዳዎች።
በዘንድሮ ክረምት በመላ ሀገሪቱ እየጣለ ያለው ከመደበኛ መጠን በላይ የሆነ ዝናብ በተለያዩ አካባቢዎች እያስከተላቸው በሚገኙ የመሬት ናድ አደጋዎች በሰዎች ሕይወትና በንብረት ላይ ጉዳት እያደረሱ መሆናቸውን መዘገባችን ይታወሳል። በደቡብ ኢትዮጵያ ክልል በጎፋ ዞን ገዜ ጎፋ ወረዳ ባለፈው ሐምሌ ወር የተከሰተውንና የ249 ሰዎች ሕይወት ያለፈበት የመሬት መንሸራተት አደጋ እስካሁን በመሰል አደጋዎች ከደረሱ ጉዳቶች ከፍተኛው የሞት ቁጥር የተመዘገበበት ነው። የተባበሩት መንግስታት ድርጅት የሰብአዊ ጉዳዮች ማስተባበሪያ ጽህፈት ቤት በምህጻሩ ዩኤንኦቻ በወቅቱ ባወጣው መግለጫ በጎፋ ዞን ገዜ ጎፋ ወረዳ በአደጋው ብቻ 257 ሰዎች መሞታቸውን ማስታወቁ ይታወሳል። ለአሜሪካ ድምጽ አስቴር ምስጋናው።
አስቴር ምስጋናውን ለላከችው ዘገባ አመሰግናለሁ። በመከታተል ላይ ያላችሁት ከአሜሪካ ድምጽ ከዋሽንግተን ዲሲ የሚተላለፍላችሁን የሰኞ ምሽት ስርጭታችንን ነው ያደመጣችሁት። የምሽቱን አብይ ርዕስ ነበር። የትንታኔው መጽሔት ይቀጥላል። ህወሓት በጊዜያዊ አስተዳደሩ የተሾሙትን የዞን አስተዳዳሪዎች አልቀበልም አለ ይላል ቀጣዩ ዘገባ። ለሁለት ከተከፈለው የህዝባዊ ወያኔ ሓርነት ትግራይ ህወሓት አመራር አንዱ የሆነው በዶክተር ደብረጽዮን ገብረ ሚካኤል የሚመራው ቡድን የትግራይ ክልል ጊዜያዊ አስተዳደር ፕሬዚደንት ጌታቸው ረዳ ባለፈው አርብ የሰጡትን የሁለት የዞን አስተዳዳሪዎች ሹመት እንደማይቀበል አስታወቀ። በዶክተር ደብረጽዮን እየተመራ ያለው የህወሓት ጽህፈት ቤት ሹመቱን ተከትሎ በጻፈው ደብዳቤ ሂደቱ ፓርቲውን የሚያፈርስ በመሆኑ በዞንና በወረዳ የሚገኙ የህወሓት አመራሮች ከተሾሙት ጋር እንዳይተባበሩ አሳስበዋል። በጉዳዩ ላይ ከጊዜያዊ አስተዳደሩ እና ከህወሓት ጽህፈት ቤት ማብራሪያ ለማግኘት ያደረግነው ጥረት ለጊዜው አልተሳካም። በመቀሌ ዩኒቨርሲቲ የህግ ትምህርት ቤት ተባባሪ ፕሮፌሰር የሆኑት የማነ ካሳ ሁኔታው የመንግስትና የፓርቲ መደበላለቅ ስር የሰደደ እንደነበር ማሳያ መሆኑን አመልክተዋል። ሙሉጌታ አጽባ ዝርዝሩን ያቀርብልናል።
የትግራይ ክልል ጊዜያዊ አስተዳደር ፕሬዝደንት ጌታቸው ረዳ በምክትል አስተዳዳሪዎች ሲመሩ ለቆዩት ለሰሜን ምዕራባዊና ደቡብ ምስራቃዊ ዞኖች አዳዲስ አስተዳዳሪዎች መሾማቸውን ያስታወቁት ባለፈው አርብ ነሐሴ 17 ቀን 2016 ዓ.ም ነው። ለሁለት ከተከፈለው የህዝባዊ ወያነ ሓርነት ትግራይ ህወሓት አመራር አንዱ የሆነው በዶክተር ደብረጽዮን ገብረ ሚካኤል የሚመራ ቡድን በበኩሉ ከትናንት በስቲያ ቅዳሜ ነሐሴ 18 ቀን 2016 ዓ.ም ባወጣው ደብዳቤ ሹመቱ ተቀባይነት የለውም በማለት ተቃውሟል። በዶክተር ደብረጽዮን እየተመራ ያለው የህወሓት ቡድን ጽህፈት ቤት ኃላፊ ወይዘሮ ፈትለወርቅ ገብረ እግዚአብሔር ለሁሉም የህወሓት ዞንና ወረዳ ጽህፈት ቤቶች በላኩት በዚሁ ደብዳቤ የፓርቲውን አሰራርና ህጋዊ አካሄድ ባልተከተለ መንገድ የስልጣን ሹምሽር እየተካሄደ ነው ብለዋል። የደቡብ ምስራቅ ዞን አስተዳዳሪ የነበሩት ወይዘሮ ሊያ ካሳና የሰሜናዊ ምዕራብ ዞን አስተዳዳሪ የነበሩት አቶ ተክላይ ገብረ መድን ከአስር ወራት በፊት በአስተዳደሩ ፕሬዚደንት ከተነሱ በኋላ ነው አቶ ጸጋይ ገብረ ተክልና አቶ ተክላይ ፈቃዱ የተባሉ ኃላፊዎች በምትካቸው መሾማቸው የተገለጸው። ወይዘሮ ፈትለወርቅ ገብረ እግዚአብሔር በላኩት ደብዳቤ በጊዜያዊ አስተዳደሩ የሚገኙ የተወሰኑ አመራሮች ለረዥም ጊዜ ህወሓትን የማፍረስ ጥረት ሲያደርጉ ቆይቷል ሲሉም ወንጅለዋል። የፓርቲ አሰራርን ባልተከተለና ህጋዊ ባልሆነ አካሄድ የዞንና የወረዳ ኃላፊዎችን ከስልጣን ለማንሳት ጥረት ሲደረግ ቆይተዋል በማለት ወንጀላውን የሚቀጥለው ደብዳቤው ሹምሽሩ ህወሓትን ከስሩ ለመንቀል እየተደረገ ያለ አሻጥር ነው በማለት አክሏል። ሹመትን እየሰጡ ያሉትም በቅርቡ በተካሄደው የፓርቲው 14ኛ ጉባኤ ህወሓትን ወክለው እንዳይንቀሳቀሱ የታገዱ ናቸው ብሏል። የሚሾሙት ሰዎች በወረዳና በዞኖች በሚገኙ የህወሓት የአስተዳደር ኮሚቴዎች ውስጥ አባል ሆነው መሳተፍ እንደማይችሉም ይጠቅሳል። በጉዳዩ ከጊዜው አስተዳደሩና ከህወሓት ጽህፈት ቤት ተጨማሪ ማብራሪያ ለማግኘት ያደረግነው ጥረት አልተሳካም። በመቀለ ዩኒቨርሲቲ የህግ ትምህርት ክፍል ተባባሪ ፕሮፌሰር የሆኑት የማነ ካሳ ግን ሁኔታው የመንግስትና የፓርቲን ስራ መደበላለቅ ስር የሰደደ እንደነበር ማሳያ መሆኑን አመልክተዋል።
እዛ የሚሾሙ ሰዎች የአስፈጻሚው አካል የሆኑትን ህዝብ ከሚከፍለው ግብር ከመንግስት በጀት የተመደበላቸው በመንግስት በጀት የሚተዳደሩ ተቋማት ናቸው። ይህ ከሆነ ማን ነው እነሱን የሚከታተል በየቦታው በየደረጃው በዞኑም ይወረዳ ያሉትን መሾም ካለበት የሚሾም ማውረድ ካለበትም የሚያወርደው የሚለው ያ አስፈጻሚ እንዲሆን መንግስት እንዲመራ የተመረጠው አካል ነው። የመንግስት አስተዳደር ኮሚቴ እንጂ የፓርቲ አልሆኑም። ስለዚህ እዚህ ላይ በመንግስት በኩል የሚደረጉ ነገሮች አንድ ፓርቲ እንደ ፓርቲ ስፔሲፊካሊ ለይቶ እኔን ይመለከታል ማለት አይችልም። ከዚህ በፊት ህወሓት ምን ያክል በመንግስትና በፓርቲ መካከል የነበረው መቀላቀል መደባለቅ ምን ያክል ጫፍ የደረሰና አደገኛ እንደነበር ነው። አሁንም ያን ነገር ለማስተካከል ዝግጁ አለመሆኑን ያ ፓርቲ የሚያሳይ ነው።
የህወሓት አመራሮች ከፓርቲው ምዝገባና ህጋዊ ሰውነት እንዲሁም የድርጅታዊ ጉባኤ ዝግጅት ጋር በተያያዘ ለሁለት ተከፍለው ሲወዛገቡ ቆይተዋል። ከነዚህ ሁለት ቡድኖች ውስጥ በቅርቡ በመቀለ የሰማዕታት ሐውልት አዳራሽ ሲያካሂድ የሰነበተው ጉባኤ ያጠናቀቀው በዶክተር ደብረጽዮን ገብረ ሚካኤል የሚመራው ቡድን የፓርቲው ምክትል ሊቀመንበር የሆኑትን አቶ ጌታቸው ረዳን ከኃላፊነት አንስቻለሁ ብሏል። ዶክተር ደብረጽዮን ገብረ ሚካኤል በድጋሚ የህወሓት ሊቀመንበር አድርጎ መምረጡን የጉባኤው ቃል አቀባይ የነበሩት አቶ አማኑኤል አሰፋ ደግሞ አቶ ጌታቸው ረዳን በመተካት የፓርቲው ምክትል ሊቀመንበር ሆነው መመረጣቸውንም ጉባኤው ማስታወቁ ይታወሳል። የጉባኤው ዝግጅት የፓርቲውን ደንብና አሰራር የጣሰ ነው ሲሉ መካሄዱ ሲቃወሙ የቆዩት እና አቶ ጌታቸው በበኩላቸው ተቃዋሚ የተባሉ አመራሮችን ለማስወገድ ያለመ እንደሆነም ሲገልጹ ቆይቷል። የና አቶ ጌታቸው ረዳ ቡድን በጠራው ህወሓት የማዳን ተብሎ በተሰየመ ስብሰባ ላይ ደግሞ ጉባኤው ህጋዊ አይደለም፣ የሚተላለፉ ውሳኔዎችም ህጋዊ ተፈጻሚነት አይኖራቸውም ማለት መግለጹ ይታወሳል። በትግራይ ክልል ዞኖችና ወረዳዎች ህዝባዊ ስብሰባዎች ማካሄድ የሚቻለው በክልሉ ጊዜያዊ አስተዳደር ፕሬዚደንት እውቅና ብቻ ነው ሲሉም አቶ ጌታቸው ነሐሴ 14 ቀን 2016 ዓ.ም ለክልሉ የዞን የወረዳና የከተማ አስተዳደሮች በጻፉት ደብዳቤ ማስታወቃቸው ይታወሳል። የብሔራዊ ምርጫ ቦርድም ህጋዊ ሂደቱን አላሟላም በሚል ህወሓት ላካሄደው ጉባኤ እውቅና እንደማይሰጠውና ውሳኔዎቹም ተቀባይነት እንደማይኖራቸው ቀደም ሲል ማስታወቁ አይዘነጋም። ለአሜሪካ ድምፅ ሙልጌታ ጽብሃም መቀለም።
ሙልጌታ ጽብሃን አመሰግናለሁ። ከአሜሪካ ድምፅ ስርጭታችን በመቀጠል ላይ ነው። የታላቁ ህዳሴ ግድብ ተጨማሪ ሁለት ተርባይኖች ኃይል ማመንጨት መጀመራቸውን የተመለከተው ዘገባ ቀጥሎ የምንሰማው ነው። ታላቁ የኢትዮጵያ ህዳሴ ግድብ ሁለት ተርባይኖች ከትላንት በስቲያ ቅዳሜ ኃይል ማመንጨት መጀመራቸውን ጠቅላይ ሚኒስትር አብይ አህመድ ተናግረዋል። እያንዳንዱ ተርባይን 400 ሜጋዋት ኃይል እንደሚያመነጭ የገለጹት ጠቅላይ ሚኒስትሩ በጥቂት ወራት ውስጥ ተጨማሪ ተርባይኖች ስራ እንደሚጀምሩም ጠቁመዋል። የግድቡ ግንባታ ወደ መጠናቀቅ እያመራ ስለመሆኑ እየተገለጸ ያለው ከታችኞቹ የተፋሰሱ ሀገራት የሚነሱ ስጋቶች እና ተቃውሞዎች በቀጠሉበት ወቅት ነው። በአዲስ አበባ ዩኒቨርሲቲ የቀጠናዊና አካባቢያዊ የልማቶች መምህርና ተመራማሪ ዶክተር የሽጥላ ወንድሜነ ግድቡ አሁን የደረሰበት ደረጃ የኢትዮጵያን የመደራደር አቅም እና ተሰሚነት የሚጨምር እንደሆነ ይገልጻሉ። ኬኔዲ አባተ ዝርዝሩን ይዟል።
ታላቁ የኢትዮጵያ ህዳሴ ግድብ ሁለት ተርባይኖች ኃይል ማመንጨት መጀመራቸውን ጠቅላይ ሚኒስትር አብይ አህመድ ትናንት እሁድ ነሐሴ 19 ቀን 2016 ዓ.ም ይፋ አድርገዋል። ከግድቡ 13 ዩኒቶች ውስጥ 3ኛውና 4ኛው ከትናንት በስቲያ ቅዳሜ ስራ መጀመራቸውን የገለጹት ጠቅላይ ሚኒስትሩ በጥቂት ወራት ውስጥ 3 ተጨማሪ ተርባይኖች ወደ ስራ እንደሚገቡም በብሔራዊው የኢትዮጵያ ቴሌቪዥን በተላለፈው ማብራሪያቸው ላይ ጠቁመዋል።
ዛሬ 4 ተርባይን ኢነርጂ ያመረተ ነው። ባለፈው 2 ነበር፣ አሁን 2 ተጨምሮ 4 እየሰራ ነው። ምናልባት በሶስት ቢበዛ 4 ወር ገደማ ቢበዛ ዲሰምበር ላይ ተጨማሪ 3 ተርባይኖች ስራ ይጀምራሉ። 7 ተርባይን ማለት ነው። ዲሰምበር ላይ 7 ተርባይን ኢነርጂ ያመርታል። ዲሰምበር ላይ ሚኒመም 71 ቢሊዮን ሜትሪክ ኪዩብ ውሃ እንይዛለን። ከሞላ ጎደል ዲሰምበር ላይ ያለው ስራ አንድ የማለቅ ማይልስቶን ያሳያል።
ቅዳሜ ዕለት ስራ የጀመሩት ሁለቱ ተርባይኖች እያንዳንዳቸው 400 ሜጋዋት ኃይል ማመንጨት አቅም አላቸው ተብሏል። በ2014 ዓ.ም ኃይል ማመንጨት ከጀመሩት 9ኛና 10ኛ ዩኒቶች ጋር ተደምሮ እስካሁን ወደ ስራ የገቡት 4 ዩኒቶች በአጠቃላይ 1550 ሜጋዋት የኤሌክትሪክ ኃይል ማመንጨት አቅም ይኖራቸዋል። በቤኒሻንጉል ጉሙዝ ክልል የጉባ ተራራዎች ስር መጋቢት 24 ቀን 2003 ዓ.ም የመሰረት ድንጋዩ ከተቀመጠበት ጊዜ ጀምሮ 3 መሪዎችን ያፈራረቀው ታላቁ የኢትዮጵያ ዳሴ ግድብ አብዛኛው የግንባታ ስራው ተጠናቆ አሁን ያለበት ደረጃ ላይ የደረሰው በኢትዮጵያ በግብጽና በሱዳን መካከለ ያለው አለመግባባት በቀጠለበት ሁኔታ ውስጥ ነው። በአፍሪካ ህብረት ጥላ ስር ሲካሄድ የቆየው የግድቡ ድርድር ሚያዝያ ወር 2013 ዓ.ም ምረት ከተቋረጠ በኋላ በሶስቱ የተፋሰሱ ሀገራት መካከል ከ2015 ዓ.ም መጨረሻ አንስቶ እስከ 2016 ዓ.ም ታሳስ ወር ድረስ በካይሮና በአዲስ አበባ ከተሞች አራት ዙር ድርድሮች ተደርገው ስምምነት ላይ ለመድረስ አልተቻለም። ለድርድሮቹ ፍሬያማ አለመሆን ግብጽና ኢትዮጵያ እርስ በርስ ተወቃቅሰዋል። በአዲስ አበባ ዩኒቨርሲቲ የቀጠናዊና አካባቢያዊ ልማት መምህርና ተመራማሪ ዶክተር የሽጥላው እንደመነ ግድቡ የደረሰበት ደረጃ ከሚሰጠው አገልግሎት ባለፈ የኢትዮጵያን የድርድር አቅም ከፍ የሚያደርግ ነው ይላሉ።
ይሄ ለኢትዮጵያ ትልቅ ነው። እኔ አሁን የዳሴው ግድብ ዛሬ እዚህ የደረሰበት ደረጃ ትልቅ እመርታ ነው ይሄ ነው ወስደው ትልቅ እርምጃ ነው። አንደኛ በዚህ አሁንም አባይ ወንዝ አጠቃቀም ላይ ያለው ትግል ገና ጅማሬውን ነው እያየን ያለ ነው እንጂ አልተጠናቀቀም። የዳሴውን ግድብ ለምሳሌ ሰራ ነው ጨረስ ነው ማለት ትግሉን በድል ተወጣ ነው ማለት አይደለም። ከዛም በኋላ ተያይዘው የሚመጡ ብዙ ውስብስብ ጉዳዮች አሉ። ግን አትሊስት ኢትዮጵያ እንደ ሀገር በተፋሰሱ የሚኖራትን ተሰሚነት አንደኛ ይጨምራል፣ ሁለተኛ በአባይ ተፋሰስ በግብጽ ተይዞ የነበረውን የበላይነት ይሄ የሃይድሮ የፖለቲካ ሄገሞኒ ያንን የሚገዳደር ይሆናል። ለኢትዮጵያ ያንን አይነት አቅም ይሰጣል። ህዳሴው ግድብ የራሱ የሆነ አስተዋጽኦ አለው። ከሀይል አቅርቦት ኢንዱስትሪውን ከማነቃቃት ብዙ የራሱ የሆነ አስተዋጽኦ አለው። ከዛ ባሻገር ግን በዚህ በተፋሰሱ የኢትዮጵያን የመደራደር አቅም ከፍ የሚያደርግ ነው።
የታላቁ የኢትዮጵያ ህዳሴ ግድብ የውሃ ሙሌት ከተጀመረበት ጊዜ አንስቶ ኢትዮጵያ ከታችኛው የተፋሰሱ ሀገራት ግብጽና ሱዳን ጋራ ስምምነት ላይ ሳትደርስ ሙሌቱን መቀጠሏ የ2015 የመርሆች ስምምነትና የዓለም አቀፍ ህግጋትን የሚጻረር ነው በማለት ስትወቅስ የቆየችው ግብጽ ተጨማሪ ሁለት ዩኒቶች ኃይል ማመንጨት መጀመራቸው ከተገለጸ በኋላ በይፋ የሰጠችው መግለጫ የለም። ሆኖም ቀደም ሲል ኢትዮጵያ ስምምነት ሳይደረስ የግድቡን የውሃ ሙሌት መቀጠሏ ህገወጥ ነው ስትል በተደጋጋሚ የተቃወመችው ግብጽ የመጨረሻው ዙር ድርድር ያለ ስምምነት ከተጠናቀቀ በኋላ በውሃ ሀብትና መስኖ ሚኒስቴሯ በኩል ባወጣችው መግለጫ ኢትዮጵያ በድርድር ሽፋን በአባይ ወንዝ ላይ ከቁጥጥር ውጪ የሆነ ባለቤትነት እንዳላት ከታችኛው የተፋሰሱ ሀገራት ይሁንታ ለማግኘት ብቻ መደራደርን መርጣለች ሲል ወቅሶ ነበር። ግብጽ በዓለም አቀፍ ቻርተሮችና ስምምነቶች መሰረት ውሃዋን እና ብሔራዊ ደህንነቷን የመከላከል መብቷ የተጠበቀ ነው ሲልም አክሏል። ግብጽ በድርድር የመቀጠል ፍላጎት እንደሌላትም ማስታወቋ ይታወሳል። በአዲስ አበባ ዩኒቨርሲቲ የቀጠናዊና አካባቢያዊ ልማት መምህርና ተመራማሪ ዶክተር የሽጥላ ወንድሜነ በበኩላቸው ግብጽ ሌሎች አማራጮችን ልትሞክር ብትችልም ወደ ድርድር እንድትመለስ የሚያደርጓት ምክንያቶች እንዳሉ ያብራራሉ።
የታችኛው ተፋሰስ ሀገራት በተለይ ግብጽ በዲፕሎማሲውም በድርድሩ ላይ እንዳሰቡት የበላይነታቸውን ጠብቀው ለመሄድ በእጆቻቸው ያሉትን አንዳንድ ካርታዎች ያጡ ይመስለኛል እና አሁን ቀጥለው እንግዲህ ያላቸውን የወታደራዊ ኃይል አቅማቸውን ሌሎች መንገዶችንም በመጠቀም ጫና ማድረግ እና ማንበርከክ የሚል አይነት አካሄድ ነው እየሄዱ ያሉት። ይሄ አሁን ከሰሞኑ ሶማሌ ውስጥ የምናየው ነገር ያው ሱዳን ውስጥ ያለውን ኖርማል ኢትዮጵያን አሁን ኢንሰርክል የማድረግ ጫና አሳድሮ ወደ ግብጽ ፍላጎት ኢትዮጵያ እንድትመጣ የማድረግ ፍላጎት ነው አሁን ላይ ያለው እና የህዳሴው ግድብ እና በተለይ የትብብር ማዕቀፍ ስምምነቱ በጣም ትልቅ ለእኔ ጌም ቼንጀሮች ናቸው፣ ለለውጥ የሚያመጡ ማለት ነው። በተለይ የትብብር ማዕቀፍ ስምምነቱ የኮኦፕሬቲቭ ፍሬምወርክ ኦፍ አግሪመንት የሚባለው ከጥቂት ሳምንታት በፊት ደቡብ ሱዳንም ፈራሚ ሆና ገብታለች። ስድስት ሀገራት ሆነዋል። እንግዲህ የናይል ቤዚን ኮሚሽን በትብብር ማዕቀፉ ስምምነት መሰረት የሚመሰረት ከሆነ ይሄ ለተፋሰሱ ሀገራት ዓለም አቀፍ እውቅናን የሚሰጥ አካሄዶቻቸውን መብቶቻቸውን ሁሉ የሚጠብቅ ነው የሚሆነው እና እየተከሰቱ ያሉ ክስተቶች የኢትዮጵያን የመደራደር አቅም ሞር እየጨመሩ አቅም እየፈጠሩ ነው እየመጡ ያሉት እና ዞሮ ዞሮ ወደ ድርድር መምጣታቸው አይቀርም።
ግብጽ የማገኘውን የውሃ መጠን ይቀንስብኛል ያለችውን የግድቡን ጉዳይ ወደ ተባበሩት መንግስታት የጸጥታው ምክር ቤት መውሰዷም ይታወሳል። በድንበር ተሻጋሪ ውሃ ለመግባባት ጉዳይ ለመጀመሪያ ጊዜ በአጀንዳነት የተወያየው ምክር ቤቱ ጉዳዩን ወደ አፍሪካ ህብረት መመለሱም አይዘነጋም። አወዛጋቢ እንደሆነ ግንባታው በመጠናቀቅ ላይ የሚገኘው የህዳሴ ግድብ በአሁን ወቅት 62.5 ቢሊዮን ሜትር ኪዩብ ውሃ መያዙንና ወደ ኋላ ከ200 ኪሎ ሜትር በላይ በሚሆን ቦታ ላይ መተኛቱን ጠቅላይ ሚኒስትር አብይ አህመድ ተናግረዋል። የወንዙ ፍሰት ሳይስተጓጎል ከመቀጠሉም በተጨማሪ የግድቡ የውሃ ማስተንፈሻ በሮች ተከፍተው ተጨማሪ 2800 ሜትር ኪዩብ ውሃ በሰከንድ ማፍሰስ ጀምረዋል ሲሉም ገልጸዋል። የግድቡ አጠቃላይ ግንባታ በአንድ አመት እንደሚጠናቀቅም ነው የገለጹት። ለአሜሪካ ድምጽ ኬኔዲ አባተ አዲስ አበባ።
ኬኔዲ አባተና አመሰግናለሁ። ቀጣዩ ዘገባ ወዲህ ወደ አሜሪካ ይመልሰናል። በመጣጣፍ ላይ ያለውን የምርጫ ዘመቻ ይመለከታል። የሪፐብሊካን ፓርቲውን ወክለው በመከተል ፕሬዝዳንትነት የሚወዳደሩት ጄዲ ቫንስ እርሳቸውና ዶናልድ ትራምፕ ምርጫውን አሸንፈው ዋይት ሃውስን የሚቆጣጠሩ ከሆነ በፌዴራል ደረጃ በመላ ሀገሪቱ ውርጃን እንደማይከለክሉ ትናንት እሁድ አስታውቀዋል። ይህ በእንዲህ እንዳለ የዲሞክራቲክ ፓርቲውን በመወከል የሚወዳደሩት ካማላ ሃሪስ እና ቲም ዋልዝ የስነ ተዋልዶ መብትን በተመለከተ ያላቸውን መልእክት በስፋት እንዲዳረስ በማድረግ ላይ ናቸው። የምርጫ ዘመቻቸው ደግሞ ከዚህ በፊት ያልተመዘገበ የገንዘብ መጠን ማሰባሰቡ ታውቋል። የቪኦኤ ቬሮኒካ ባልዴራስ ኢግሌሲያስ የላከችው ዘገባ ነው፣ እንደሚከተለው ተጠናቅረዋል።
ሚት ደ ፕሬስ በተሰኘውና በኤንቢሲ ቴሌቪዥን ዘወትር እሁድ በሚተላለፈው ፕሮግራም ላይ የቀረቡትና የሪፐብሊካን ፓርቲውን በመወከል በምክትል ፕሬዝደንትነት የሚወዳደሩት ጄዲ ቫንስ በምርጫው የሚያሸንፉ ከሆነ ውርጃን በመላ ሀገሪቱ ያግዱ እንደው ተጠይቀው ነበር።
በእርግጥ ያንን ለማድረግ ቃል መግባት እችላለሁ።
የጄዲ ቫንስ አስተያየት የመጣው ዶናልድ ትራምፕ ትሩት ሶሻል በተሰኘው ማኅበራዊ ሚዲያ ገጻቸው ላይ አስተዳደሬ ለሴቶችና ለሥነ ተዋልዶ መብቶቻቸው መልካም ይሆናል ብለው አስተያየት መስጠታቸውን ተከትሎ ነው። በኮንግረስ የሚገኙ አንዳንድ ሪፐብሊካኖች ግን ውርጃ በመላ ሀገሪቱ እንዲታገድ ጥረት በማድረግ ላይ ናቸው። ትራምፕ ወደ ዋይት ሀውስ የሚመለሱ ከሆነና ውርጃን በመላ ሀገሪቱ የሚያግድ ሕግ ከኮንግረስ ቢመጣላቸው ውድቅ ያደርጉት እንደው በድጋሚ የተጠየቁት ጄዲ ቫንስ ተከታዩን መልስ ሰጥተዋል።
ያደርጉታል ብዬ አስባለሁ። እንደሚያደርጉት በግልጽ አስታውቀዋል።
የካማላ ሃሪስ እና የቲም ዋልዝ የምርጫ ዘመቻ በትራምፕ አስተዳደር የሥነ ተዋልዶ መብቶች ሊደፈጠጡ እንደሚችሉ በማስጠንቀቅ ላይ ናቸው። ቲም ዋልዝ በቅርቡ በተደረገው የፓርቲው ብሔራዊ ጉባኤ ላይ ጉዳዩን በተመለከተ ተናግረው ነበር።
በኮንግረስም ሆነ ከኮንግረስ ውጭ በመላ አገሪቱ ውርጃ እንዳይፈጸም ይከለክላሉ።
የዲሞክራቲክ ፓርቲው ብሔራዊ ጉባኤ በአጠቃላይ ሲታይ ውጤታማ እንደነበር ተንታኞች በመናገር ላይ ናቸው። በምርጫው ላይ ለውጥ የሚያመጣ እንደሚሆን ዲሞክራቶቹ ተስፋ አድርገዋል። የሃሪስና ዋልዝ የምርጫ ዘመቻ ቡድን እስካሁን 540 ሚሊዮን ዶላር መሰብሰቡን ትላንት እሁድ ይፋ አድርጓል። ከሁለቱም ፓርቲ የማይወግኑት ሴናተር በርኒ ሳንደርስ ምክትል ፕሬዚደንት ካማላ ሃሪስ ወደ ፕሬዚደንትነት የሚያደርጉት ጉዞ የተሳካ እንደሚሆን ተስፋ እንዳላቸው ጥንቃቄ የተሞላ አስተያየታቸውን ሰጥተዋል።
አስቸጋሪ የምርጫ ዘመቻ የሚሆን ይመስለኛል። እንደማስበው ምክትል ፕሬዚዳንቷ በሚሊዮኖች በሚቆጠሩ የሕዝብ ድምፆች የማሸነፍ በጣም ጥሩ ዕድል አላቸው። ከፍተኛ ፉክክር የሚታይባቸውን ግዛቶችንም የማሸነፍ ከፍተኛ ዕድል አላቸው።
የሪፐብሊካኑ ሴናተር ታም ካትን በዚያ ይስማሙ።
Donald Trump has been president before. The American people know what he did. They know that he understands.
ዶናልድ ትራምፕ ከዚህ ቀደም ፕሬዚዳንት ነበሩ። የአሜሪካ ሕዝብ እንደሰሩ ያውቃል። ባለፉት አራት ዓመታት በካማላ ሃሪስና በጆ ባይደን አስተዳደር ምን ስቃይ ሕዝቡ እንደደረሰበት ትራምፕ ይረዳሉ። እናም ለዚያ ነው ዶናልድ ትራምፕን ወደ ዋይት ሃውስ ለመመለስ ሕዝቡ ዝግጁ የሆነው።
ሁለቱም ፓርቲዎች በያዝነው ሳምንት በርካታ የዘመቻ ክንውኖች ይኖራቸዋል። ምክትል ፕሬዚደንት ካማላ ሃሪስ እና ቲም ዋልዝ ረቡዕ በጆርጂያ ግዛት የአውቶቡስ ጉዞ የምርጫ ዘመቻ ይኖራቸዋል። ትራምፕ በበኩላቸው በዊስከንሰን ከነዋሪዎች ከተውጣጡ ድምፅ ሰጪዎች ጋር ሐሙስ ውይይት ያደርጋሉ። አርብ ደግሞ በፔንሲልቬንያ ዘመቻቸውን ይቀጥላሉ። ቬሮኒካ ባልዴራስ ኢግሌሲያስ ለላከችው ዘገባ እንግዶ ልነኝ ዋሽንግተን ዲሲ።
የአሸንዳ በዓል በዋሽንግተን ዲሲ ከትላንት በስቲያ ቅዳሜ ተከብሮ ውሏል። ዓመታዊ የአሸንዳ በዓል በዋሽንግተን ዲሲ፣ ሜሪላንድ፣ ቨርጂኒያ እና ከአቅራቢያ ክፍለ ግዛቶች በተሰባሰቡ የትግራይ ማህበረሰብ አባላት፣ ሴቶችና ልጃገረዶች በተሰባሰቡበት የካፒቶል ሂል ህንጻ ፊት ለፊት ከትናንት በስቲያ ቅዳሜ በድምቀት ተከብሯል። የዋሽንግተን ዲሲና አካባቢው የትግራይ ማህበረሰብ ህብረትና የሴቶች ማህበር የተዘጋጀው የአሸንዳ በዓል በጦርነት የተፈናቀሉትን የትግራይ ተወላጆች ወደየቀያቸው መመለስ በጀመሩበትና ተስፋ በሚታይበት ወቅት በመሆኑ የዘንድሮውን ልዩ ያደርገዋል ሲሉ ከበዓሉ አስተባባሪዎች አንዷ ወይዘሮ ጀንበር ገብረ ህይወት መግለጻቸውን በዓሉን በስፍራው ተገኝተው የተከታተለው ባልደረባችን ገብረ ገብረ መድህን ገልጾልናል። ሴቶችና ልጃገረዶች ባህላዊ ልብስና ጌጣጌጦች ለብሰው ከመጨፈር በተጨማሪ የ16 ዓመት ወጣት ሄራን አራያ የዓመቱ የአሸንዳ አምባሳደር ተብላ ካባና ሪባን ተሸልማለች። ሽልማቱ የአሸንዳ ባህላዊ ትውፊት በሚመለከት ለሌሎች የማሳወቅና የማስተላለፍ ኃላፊነት ጥሎብኛል ብላለች ሄለን በሥነ ሥርዓቱ ወቅት ባስተላለፋችው መልእክት። ክብራትና ክብራን ስርጭታችን ይቀጥላል። ቀጣዩ ሳምንታዊውን ሐኪሞን ይጠይቁ የተሰኘው ጥንቅራችን ነው። የምሽቱ ሐኪሞን ይጠይቁ በጭንቀትና በሚያስከትላቸው ጣጣዎች ዙሪያ ያተኩራል። ጭንቀት የሰውነታችንን በሽታን የመከላከል አቅም በማዳከም ለተለያዩ የህመም አይነቶች እንደሚያጋልጥ የመስኩ ባለሙያዎች ይናገራሉ። ሙያዊ ትንታኔውን የሚሰጡን የዩናይትድ ስቴትሱ ባሮ የነርቭ ሕክምና ተቋም መምህር ተመራማሪና የነርቭና የአእምሮ ሐኪሙ ፕሮፌሰር ዮናስ እንዳለገዳ ናቸው። የፕሮግራሙ አዘጋጅና አቅራቢ አሉላ ከበደ ነው።
ፕሮፌሰር ዮናስ እንዳለገዳ የሐኪሙን ይጠይቁ ደንበኛ ነዎት። አድማጮቻችን በተለያየ ሙያውን የሚመለከቱ ጥያቄዎች ደጋግመው ያገኙታል። ዛሬም እንደወትሮ ለእርሶ ሙያ ቀረብ ባሉ ጥያቄዎች መልሰን ተገናኝተናል። በቅድሚያ ለጊዜው አመሰግናለሁ።
ደስ ይለኛል አሉላ። እንግዲህ በተቻለ መጠን የጋን መብራት ላለመሆን ለመሞክረው ለለችኝ እውቀት ለማካፈል ከሌላውም ለመማር ደስ ይለኛል።
የምሽቱ የሐኪሞን ይጠይቁ ፕሮግራማችን በጭንቀትና በሚያስከትላቸው ጣጣዎች ላይ ያተኩራል። ምንም እንኳን በተለያዩ ጊዜያት በተለያዩ ምክንያቶች ለሚያስጨንቁ ሁኔታዎች መጋለጥ ሰው የመሆን እጣ ጨርሶ ከጭንቀት የነጻ ህይወት ባይታሰብም ከኑሮ ከህይወት ሁኔታዎች አንዱ ነውና አብዛኛው አድማጮቻችን የሚኖሩበት ኢትዮጵያም ሆነ በውጭ ሀገር የሚኖሩ ወገኖች ጭምር ግል ህይወት ከሚገጥሙ የተለያዩ ፈተናዎች በተጨማሪ በተለይ በሀገራቸው ባሉ ባልተቋረጡ አስጨናቂ ሁኔታዎች ረዘም ያለ ጊዜ የፈጀ ጦርነትና መፈናቀል፣ ረሃብ፣ ርዛት፣ እጅግ የበረታ የኑሮ ውድነትን ጨምሮ በተለያዩ አስቸጋሪ ሁኔታዎች ውስጥ እያለፉ በመሆናቸው በሚሊዮኖች የሚቆጠሩ ለከፋ ጭንቀት የሚዳረጉበት ለአእምሮ ጤና መታወክ መዳረጋቸውን በተለያዩ ሁኔታዎች ይገለጻል። የጭንቀት ጉዳይ መፍትሄ የሚሻ ትኩረት የሚፈልግ ጉዳይ ሆኗልና ጭንቀት በሰውነት በሽታን የመከላከል አቅም ላይ የሚያሳድረውን የበረታ ጫናና የተለያዩ የሰውነት ክፍሎች በጭንቀት የተነሳ ለበሽታ ሊዳረጉ የሚችሉባቸውን ሁኔታዎች ቢያስረዱንና በዚህ ብንደረደር።
እሺ፣ አመሰግናለሁ አሉላ። ጭንቀት ወይም በፈረንጆቹ ስትረስ የሚባለው በብዙ መንገድ ይገለጻል። እንግዲህ በእንግሊዝኛ ቋንቋ ባዮሳይኮሶሻል ሞዴል ማለትም ሰውነት ውስጥ የሚቀሳቀሱ በሰውነት ውስጥ የሚኖረው ተጽዕኖ፣ እንደገና በስነ ልቦና፣ እንደገና ደግሞ በሶሻል በህብረተሰብ ኑሮ ውስጥ የተለያየ ተጽዕኖ አለ። ለምሳሌ ያክል አንድ ሰው እራት ከምሽቱ 2 ሰዓት ይበላል ይባል፣ እዛ በኋላ ውሃ ብቻ ነው የሚጠጣው፣ ምንም አይነት ምግብ አይበላም። ልክ በኢትዮጵያ አቆጣጠር ከሌሊቱ 10 ሰዓት ማለትም በፈረንጆቹ 4 AM አካባቢ ይሄ የጭንቀት ሆርሞን የስትረስ ሆርሞን የሚባለው በፈረንጆቹ ኮርቲዞል ይባላል። እኛ እንግዲህ ይርጋጨት ልንለው እንችላለን፣ ስሙ አይደለም። እሱ ከፍ ይላል እና ይሄ ምንድን ነው የሚያደርገው? ደም ውስጥ የሚንቀሳቀሰው የስኳር መጠን እየቀነሰ ስለሚመጣ እንግዲህ ከየትም ከየትም ብለህ ይላል ሰውነቱ እና ወደ ደም ውስጥ ስኳር እንዲመጣ አድርጊዋል። አሁን ተነስቶ እንደ ታዛዥ ኮርቲዞል ሄዶ ጉበት ውስጥ ለክፉ ቀን የሚቀመጥ ስኳር አለ። እንግሊዝኛ ቋንቋ ግላይኮጅን ነው። እና ያንን ሄዶ እንዲለቀቅ ያደርግና ደም ውስጥ ያለው የስኳር መጠን ሁልጊዜ በ50ና 100 መሀል እንዲቆይ ይፈልጋል። ከዛም በላይ ለስኳር በሽታ ያጋልጣል። ከዛም በታች ለልጆች እንደ ሲዥር እንደ ችግሮች ሊያመጣ ይችላል። ስለዚህ ይሄ የጭንቀት ሆርሞን ኮርቲዞሉ ይህንን የባዮሎጂካል ስትረስ ነው። ሰውነት ከየትም ከየትም ብለ ስኳር አምጣ ይለዋል። ከጉበት አምጥቶ ይለቃል። ይሄ ግን ሆርሞን የስኳር መጠኑን በጣም ዝቅ እንዳይል ያደርጋል። ጠቀመ። በሌላ በኩል ደግሞ የአደጋ ምልክት ስለሆነ ሰውነት አደጋ ላይ ነው፣ ወደ ችግር ላይ ወድቋል ሲል ነው ዘሎ የሚገባው ከሌሊቱ 10 ሰዓት ገድማ እና ልክ እንደ በጣም እንደተደናገጠ ወታደር ከላሽንኮቡን በያቅጣጫው ለሚተኩሰው አይነት ካየኸው ሌላም አደጋ አለ ብሎ ስለሚያስብ ሰውየውን ኖርኤፒኔፍሪን የፍላይት ኦር ፋይት ሮጦ እንዲያመልጥ ወይም ተዋግቶ እንዲሞት ሰውየውን ማንቀሳቀስ። ስለዚህ ስነ ልቦናዊ ጭንቀትም ይፈጥራል ግለሰቡ ላይ። ስለዚህ አንዳንድ ሰዎች የጭንቀት ስሜት ፍርሃትም ሌላቸው ይችላል። አንዳንድ ጊዜም ደግሞ የጭንቀት ሆርሞን በጣም ከፍ ሲል በዛን ሰዓት ነው አንዳንድ ጊዜ የሃርት አታክ ወይም ልብ አደጋ ላይ የሚወድቅበት ጊዜ እና ይሄ እንግዲህ በአንድ በኩል መስቀል ወተሰላሀጢ ነው ይዘው ይመጣው ስኳርህን ያስተካክላል። በሌላ በኩል ደግሞ አደጋ በሌለበት ሁኔታ እንዳለ አድርጎ የልብ ትርታንም ይጨምራል። ልክ ሮጦ ለማምለጥ እንዲሆን ያደርጋል እና ስለዚህ አንዳንድ አደጋዎችም አሉ። ስለዚህ ይሄ በጣም የታወቀ ሆርሞን ነው ኮርቲዞል።
መልካም ፕሮፌሰር ዮናስ ይህን ቀደም ብለው ዘርዘር አድርገው ያስረዱንን ይህ ኮርቲዞል የተባለ የሰውነት ቅመም ወይም ሆርሞን ጤናማ ሂደቶችን ተከትሎ ከፍና ዝቅ የሚልበትን ይህን የተፈጥሮ አሰራር የሚያዛባ ወይም የሚያውቅ ከጭንቀት ጋር የተዛመደ ሁኔታ በማነጻጸር ደግሞ ቢያስረዱን።
ኮርቲዞል የጭንቀት ሆርሞን ፐልሰታይል ይባላል። ማለት ምንድን ነው? ይወጣና ይወርዳል። ሰው ወደ ላይ ይወጣል፣ ከዛ ይወርዳል። ብዙዎቹ ኖርማል የሆኑት ነገሮች ለምሳሌ ያክል ሲበላ አንድ ሰው ፓልሰታይል ሪስፖንስ ማለትም ኢንሱሊንም ከፍ ይላል፣ ሌሎች ወዲያ ይወጡ እና ቶሎ መስመር አስይዘው ከዛ ይወርዳሉ ሆርሞኖች። ይሄ ኖርማል ፓልሰታይል። ይሄም ኮርቲዞሉ ከሌሊቱ 10 ሰዓት ይወጣና ይወርዳል። ግን አንዳንድ ሰው ደግሞ ከፍተኛ ስትረስ ውስጥ ካለ እና ትረሱን የሚወጣ ካልሆነ በስፖርት በተለያየ መንገድ ይሄ ኮርቲዞሉ ወጥቶ መውረድ አለበት። ከአንድ ሰዓት ሁለት ሰዓት በኋላ መውረድ አለበት በተለመደው በጤናማ ሁኔታ። ግን ይወጣና በዛው ከፍ ብሎ ከቀረ በእንግሊዝኛ ቋንቋ ክሮኒክ ስትረስ አደጋም ሳይኖር አለ ብሎ እንዲሰማው ያደርጋል። ነገር ግን ይሄ ግለሰብ በርባ አቅጣጫ የምትተኮስበት ከሆነ ያ ሆርሞን ከፍ ብሎ ነው የሚቆየው ማለት ነው።
ይሄ ግን በመደበኛ ቅድም በገለጽናቸው ሰዎች ተደራራቢ ጭንቀት ባላቸው ሁኔታ ውስጥም የኢትዮጵያን ምሳሌ ብናደርግ አድማጮቻችን ውጭም ያሉ አገር ውስጥ ባለው ሁኔታ የሚሆን በግል ኑሯቸው ባሉበት በሚያስጨንቋቸው ነገሮች አሁን ያሉት ሁኔታ ይከሰታል። ከፍ ብሎ መውረድ ሲገባው እዛው ከፍ እንዳለ እየተባባሰ ሊቀጥል ይችላል።
አዎ ጠቅመ ያለው ብሎ ሰውነት ያንን ነገር የሚፈጥረው ለመከላከል ነው። አደጋ ደርሶብኛል፣ ዙሪያው ገደል ሆኗል ብሎ እንዲል የሚያደርገው ሰውነትን። ነገር ግን ልክ ነገሩን ስኳሩን አስተካክሎ ምን ካለ በኋላ መውረድ አለ። ግን ያለው ስትረስ በጦርነት ሊሆን ይችላል፣ ወይም ደግሞ የሰቆቃ ዜና ከቀን በቀን በቲቪም በዩቲዩብም በሆኖም ሊሰማ ይችላል። አንድ ሰው ያንን በፈር ለማድረግ ያንን መመከቻ በስፖርት ሙዚቃ በመስማት ወይም በጸሎት ወይም ከጓደኛ ጋር በማውራት ወይም እንደዚህ አይነት ነገር ተጠቅሞ ሰውነቱ እንዲከላከል የሚያደርጉ ሰዎች ጤንነታቸውን ለመጠበቅ ይጠቅማቸዋል። ነገር ግን እንደዚህ ከባድ ስትረስ ውስጥ በሆነው ያሉ ሰዎች እንግዲህ በትዳርም በምንም ሊሆን ይችላል። አንድ ሰው ከአንድ ጎረቤት ቢጋጭ አንድ ነው፣ ግን ከ40 ጎረቤት ጋር ከተጋጨ ይሄ ስትረስ ሆርሞኑ ከፍ እንዳለ ነው የሚቆይ። ያንን መከላከያ በተለያየ መንገድ መጠቀሙ ነገሩን ያወርድ እናሳወቃል። አንዳንዱ ደግሞ ይህንን ስትረስ ለመከላከል መጠጥ ሊጠጣ ይችላል። መጠጥ ሲጠጣ ደም ስር ትንሽ ዘና ይላል፣ ብለድ ፍሎ ይጨምራል፣ ስትረስ ስሜቱም ይቀንሳል። ነገር ግን ችግሩ ያው በመጠጥ ደስታ ይገኛል ብላችሁ መጠናት ትለፉ ትቃጥላላችሁ ያለው በደንብ ማን እንደጻፈው አላውቅም። የገባው ሰው ነው። ሰውነት እንዴት አድርጎ ከአንድ መለኪያ ወደ ሁለት፣ ከሁለት ወደ ሶስት፣ ከሶስት ወደ አምስት እያለ እንደሚሄድ ነው። እና ያ አደጋ አለው። ግን ለጊዜው አንዳንድ ሰዎች እኮ ከባድ ስትረስ ውስጥ ውለው መጥተው አንድ ብርሌ ጠጅ ከጠጣ ተለልለው ችግሩ እንግዲህ ወደ 10 ብርሌ እንዳይሄድ ነው።
መልካም ፕሮፌሰር ዮናስ፣ ለመፍትሄ የሚበጁትን በተጨባጭ የተፈለገውን ውጤት ማምጣት ያስቻሉትንም ሌሎቹንም ጨምሮ በሰዎች አእምሮ የሚጉላሉ ጥያቄዎችን እናነሳለን። ነገር ግን ቅድም እንደገለጹት እንዲህ ያለው ሁኔታ ሲፈጠር ካላወቅን መፍትሄ ፍለጋ ስለሌለ ሰዎች ይሄ አስጨናቂ ሁኔታ የጤና ጠንቅም ሊሆን እንደሚችል ከስነ ልቦናውም አእምሮ ጤናውም የጠቅላላ ሰውነት ጤናም በሽታም መከላከል ጨምሮ ለተለያየ ሁኔታ ሊያጋልጥ የሚችል መሆኑን መረዳት እንዲችሉ እናም መፍትሄ ፍለጋ እንዲያስቡ ምን ማድረግ አለባቸው?
ብዙ ጊዜ ሰዎች ከልክ በላይ ጭንቀት ሲሰማቸው ማጀራቴን ጨመደደኝ፣ ጨጓራዬን አቃጠለኝ፣ ግልጽ በሆነ መንገድ ማሰብ አቃተኝ፣ ደም ግፊቴ ከፍ አለ፣ ብዙዎቹ ምልክቶቹን ያውቋቸዋል። እና አንዳንዴ ሰውነትን ማዳመጥ ጥሩ ነው። ማይንድፉል ማነር ግን ከመጠን በላይም ደግሞ እንደው አንዷን ነገር ይዞ በጣም በማጋነን ለምሳሌ አሁን አንድ ሰው ደንገጥ ብሎ የልብ ትርታ ከፍ ቢል ኖርማል ነው። ግን ለምን ከፍ አለ ልብ ትርታ ብሎ ደግሞ ገበለጠ መደናገጥ ከድጡ ወደ ማጡ ነው የሚሆን።
ሌላ ጭንቀት መጨመር ነው
መጨመር። ስለዚህ ነገሮችን በልኩ መውሰድ ከተቻለ ምልክቶችን ልብ ማለት ጥሩ ነው። ያንን ምልክት ለምሳሌ አንድ ሰው ሰውነቱ ላይ የስትረስ ስሜት ሲሰማው ትንሽ ዞር ዞር ብለው ይመጣ እኮ ይቀንሳል የስትረሱ መጠን። ይሄ ደሙን ለክተ ምናምን ለውጥ ላይ ነው። ፐርሲቭ ስትረስ ግለሰቡ ስትረስ ተሰማኝ የሚለው ራሱ ክብደት አለው።
ጭንቀት ተሰማኝ ብሎ ማሰብ በራሱ ትኩረት ይፈልጋል።
ሪል ኦር ፐርሲቭ ስትረስ፣ ዋናው ግለሰቡ ስትረስ ሲሰማው ጤናማ በሆነ መንገድ ሄዶ ወክ አድርጎ መምጣት አምስት ደቂቃ ሊሆን ይችላል፣ ወይ ከወንበሩ ተነስቶ መስኮት ራቅ ብሎ ማየት ለምሳሌ ኮምፒውተር ስክሪን ላይ ዝም ብሎ ብዙ ሰዓት መቆየት አይን ላይ ስትረስ ትሬን ያመጣል። ያ ደግሞ የተለያየ ለውጦች ያመጣል ሰውነት ላይ። ስለዚህ ጠና ብሎ መስኮት መልከት ያደርግ በመጠኑም ቢሆን ያንን የስትረስ ትልቀን ይችላል። ስለዚህ አይናቅም አንድ ሰው የስትረስ ስሜት ሲኖረው ባለው አቅም ጤናማ በሆነ መንገድ ወይ በስፖርት ወይ በትንሽም ዞር ዞር በማለት ሁለት ደቂቃ ሊሆን ይችላል ሶስት ደቂቃ ሊሆን ይችላል። ዋናው ነገር ግን ስትረስ አይኖርብኝ አጠገቤ አይድረስ የሚባለው እሱ አቨርሽን ቱ ስትረስ ጭራሽ በጣም በሚገርም ሁኔታ ስትረሱ እንደው ዝሆን እያከለ ከትንሽ ወደ ተራራ ነው ከፍ የሚለው።
ሌላ ጭንቀት ጋባዥ ነው እሱ።
ይብሳል ይብሳል። መካድም አያስልም ስትረስ አይኖረኝ ብሎ ዝም ብሎ እንደው አየር ላይ መሆንም የለም። ግን ስትረስ ሲሰማውም ደግሞ ተገቢውን ማድረግ ይኖርባታል ወይ ይኖርበታል።
ፕሮፌሰር ዮናስ ከጀመሩት ብንለጥቅ፣ በአንድ በኩል ጭንቀት አይኑርብኝ አይባልም። በመግቢያችን ጠቆም እንዳደረግ ነው ጭንቀት የህይወት አካል ነው። ሁሉም ሰው በአንድ ምክንያት ወይ በሌላ መጠኑ ይለያይ እንጂ አስጨናቂ አሳሳቢ ጉዳይ ይገጥመዋል። እንዴት ይወጣዋል? ከባድም ቀላልም ይሁን ነገሮችን ረጋ ብሎ መወጣት የሚችልበትን መላ ይፈልግ ምን ማድረግ አለበት የሚባለው ነው እንጂ ጨርሶ አይኑር አይደለም የሚለውን ይዘን። ነገር ግን ጭንቀት ሲኖር ሰዎች የሚያደርጓቸውን አንዳንዴ የጥሞና ጊዜ መውሰድን በተለይ ከምስራቁ ባህል የተወሰደው በእንግሊዝኛው ማይንድፉልነስ የሚባለው አንዳንዴ ራሱን የቻለ የልምምድ እንቅስቃሴም እንዳለው ይታወቃል። ሰፊ ነገር ነው። ወይም ደግሞ ቀደም ብለው ጥቅስ ያደረጉትን የመሰለ ሰውነትን ለማፍታታት ረዘም ያለ የእግር ጉዞ ማድረግ የመሳሰሉን እንደ ጥሩ የሚነገሩ አሉ። በእርግጥ እነኚህ ሳይንሳዊ መሰረት ይኖራቸው ይሆን? ጭንቀትን ለማርገብ ለመቀነስ፣ አንዳንዴም ለመከላከል ጭምር እንደ ተጨባጭ መፍትሄ ይታያሉ ወይ? ሌሎችም ካሉ
አድማጮች እንደተከታተላችሁት ቃለ ምልልሱ አልተቋጨም። ያደመጣችሁትንና ቀሪውን የፕሮግራሙን ክፍል ሙሉውን በድረገጻችንና በማህበራዊ ድረገጾቻችን እናኖራለን። ለጊዜው ፕሮፌሰር ዮናስ እንዳለገዳን ለሙያዊ ትንታኔያቸው እናመሰግናለን። በመቀጠል በአፍሪካ ጉዳዮች ላይ ወደሚያተኩረው አፍሪካ ነክ ርዕሶች በተሰኘው ጥንቅር እናልፋለን። የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ባለስልጣን እና የ15 ሀገራት ስብስብ የሆነው የምዕራብ አፍሪካ ኢኮኖሚ ማህበረሰብ ወይም በምህጻሩ ኤኮዋስ እንዲሁም ከአካባቢው ባለስልጣናት ጋር በአእምሮ ልዕቀት ወይም በአርቲፊሻል ኢንቴሊጀንስ ወታደራዊ አጠቃቀምና ከቴክኖሎጂ ጋር በተያያዙ ጉዳዮች ዙሪያ ከጥቂት ቀናት በፊት በናይጄሪያ ወሳኝ ብለው የገለጹትን ስብሰባ አድርገው ነበር። የአሜሪካ የጦር መሳሪያ ቁጥጥር መከላከልና መረጋጋት ቢሮ ረዳት ሚኒስትር በናይጄሪያ ባደረጉት ስብሰባ ዙሪያ ቲሞቲ ኦቢዩዙ ከአቡጃ የላከውን ዘገባ ደረጀ ደስታ ያቀርብልናል።
የማሎሪ ስቱዋርት የናይጄሪያ የሁለት ቀናት ጉብኝት ዩናይትድ ስቴትስ በአፍሪካ የጸጥታ ትብብርን ለማጠናከር የገቡት ቁርጠኝነት አካል ነበር። ስቱዋርት በአቡጃ የ15 አገራት ስብስብ የሆነው የምዕራብ አፍሪካ ኢኮኖሚ ማህበረሰብ ወይም በምህጻሩ ኢካዋስ አባል ከሆኑት የናይጄሪያ ባለስልጣናት የተገናኙት በወታደራዊ መተግበሪያዎች ውስጥ ሰው ሰራሽ ልህቀት ወይም አርቲፊሻል ኢንተለጀንስ ኃላፊነት ባለው ሁኔታ እንዴት መጠቀም እንደሚቻል ለመወያየት ነው። Mallory Stewart, United States, Africa Redat Minister.
The US government has been working with right now 55 other countries, hopefully more, including some African nations to
የዩናይትድ ስቴትስ መንግስት የአፍሪካ ሀገራትን ጨምሮ የሰው ልጅ ተፈጥሯዊ አድሎ በመገንዘብ ካለም አቀፉ ህጎች ጋር በሚጣጣም መልኩ በወታደራዊ ዘርፉ የአርቲፊሻል ኢንተለጀንስን በኃላፊነት ለመጠቀም በአሁኑ ጊዜ ከ55 ሀገራት ጋር አብሮ በመስራት ላይ ይገኛል።
ስቱዋርት በመቀጠል በአርቲፊሻል ኢንተለጀንስ ላይ ስለሚታዩ ድክመቶች ይናገራሉ።
We've learned the hard way inherent human bias built into the AI system, right? AI systems upon AI systems leading to
በጣም አስቸጋሪ በሆነ መንገድ ተምረናል። በአርቲፊሻል ስርዓት ውስጥ አብሮ የሰረጸውን የሰው ልጅ ተፈጥሯዊ አድሏዊነት ተገንዝበናል። የአርቲፊሻል ኢንተለጀንስ ስርዓት ለውሳኔ ሰጪዎች የተሳሳቱ መረጃዎችን እንዲደርሱ አድርጓል። ስለዚህ በፖለቲካዊ ሂደታችን በሚደረጉ ጥረቶች ለሰራዊታቸው የአርቲፊሻል ኢንተለጀንስን ስርዓት ለመዘርጋት ለተዘጋጁት አደጋዎችን እንዴት መቀነስ እንደምንችል በተቻለ መጠን ከበርካታ ሀገሮች ለመስማት ነው።
ባለፉት 10 አመታት ውስጥ ናይጄሪያን ጨምሮ ከሳሃራ በታች ባሉ የአፍሪካ ሀገራት በበርካታ ታጣቂ ቡድኖች የሚፈጸሙ ግፎች እየጨመሩ መጥተዋል። እነዚህ ቡድኖች እንደ ናይጄሪያ ባሉ መንግስታት ላይ አርቲፊሻል ኢንተለጀንስ እየተጠቀሙ ስለመሆኑ ግን ግልጽ አይደለም። ባለፈው አመት የዓለም አቀፍ ሽብርተኝነት ተቋሚ ዘገባ ክልሉን የዓለም አቀፍ ሽብርተኝነት ማዕከል ብሎ ሰይሞታል። 60% የሚሆነው ሞት ከሽብር ጋር በተገናኘ መሆኑንም ይገልጻል። የናይጄሪያ ባለስልጣናት ሰው ሰራሽ አእምሮ ወይም አርቲፊሻል ኢንተለጀንስ አሳሳቢ የሆኑ ጉዳዮችን ከግምት ያስገቡ ልዩ ፖሊሲዎች እንደሚያስፈልጉት በማመን አርቲፊሻል ኢንተለጀንስ በወታደራዊ ስራዎች ውስጥ እንዲዋሃድ ግፊት ሲያደርጉ ቆይተዋል። የቢኮን ኮንሰልቲንግ የጸጥታ ተንታኝ ካቢሮ አዳሙ አርቲፊሻል ኢንተለጀንስን በወታደራዊ ስራዎች መጠቀሙ ጥቅሞች አሉት ይላሉ።
Given the position of the US in terms of its military capacity and might
በወታደራዊ አቅምና በቴክኖሎጂ እድገት ውስጥ የዩናይትድ ስቴትስ ያላትን አቅም ከግምት ውስጥ በማስገባት በተለይም ናይጄሪያ በደህንነቱ ዘርፍ ያሉባትን ፈተናዎች መረዳት ከተቻለ የናይጄሪያን ፍላጎት በእርግጠኝነት ለመደገፍ ይቻላል። ራሳችንን ሀገራት ካደራጇቸው ዓለም አቀፍ ኮሚቴዎች መነጠል አንችልም። አርቲፊሻል ኢንተለጀንስ ከደህንነት ጋር የተዋሃደ ነው። ስለዚህ ማድረግ ይኖርብናል። ይሁን እንጂ ለጥሩ ቴክኖሎጂ የተመቻቸ ጥሩ መሰረተ ልማት እንደሚያስፈልግ ማወቅ አለብን። ኃይል ከነዚህ አንደኛው ነው። ሌላኛው ደግሞ ባህል።
ግሎባል ሴንትነል የተባለ የኢንተርኔት መጽሔት መስራች ሴናተር ኢሮ ኢግቡ አርቲፊሻል ኢንተለጀንስ ወይም AI ጥቅም ቢኖረውም ቴክኖሎጂው አሁን በጥንቃቄ መያዝ አለበት ይላሉ።
casualties in terms of the number of soldiers
ከሚሰማሩት ወታደሮች የተጎጂዎችን ቁጥር ይገድባል። ስለዚህ ኃይልን ተቆጥባለ። ወደ አስቸጋሪ የመሬት አካባቢዎች ዘልቆ ለመግባት ያስችላል። ተጨማሪ መረጃዎችን ለመሰብሰብ ያስችላል። ስለ አርቲፊሻል ኢንተለጀንስ ጉዳይ ግንዛቤ ያደገ መምጣቱ ጥሩ ነው። ነገር ግን ናይጄሪያ መጀመሪያ ስለ አርቲፊሻል ኢንተለጀንስ ያላትን ፖሊሲና ስትራቴጂ መወሰን አለባት። ሰዎች ስለ ችግሮች እንዲያውቁ የበለጠ የፖሊሲ ገጽታዎችን ማዘጋጀት ያስፈልጋል።
ባለፈው ሰኔ ወር የአፍሪካ ሚኒስትሮች የአፍሪካን የዲጂታል ተስፋና የልማት ፍላጎት ለማራመድ ታሪካዊ የሆነውን አህጉራዊ የኤአይ ስትራቴጂን በአንድ ድምፅ አጽድቀዋል። ባለፈው ሳምንት የአፍሪካ ህብረት ናይጄሪያን ጨምሮ በአባል አገሮች ውስጥ በመንግስትና በግሉ ዘርፍ ኤአይን ተግባራዊ እንዲደረግ አጽድቋል። ስቱዋርት ዩናይትድ ስቴትስ የኤአይን አጠቃቀም ስነ ምግባርን በተመለከተ የሚነሱ ስጋቶች እንዲፈቱና ሌሎች በርካታ ሀገራት ቴክኖሎጂውን እንዲጠቀሙ ለማድረግ ትሰራለች ብለዋል።
ክብራትና ክብራን ለምሽቱ የተመደበልን ሰዓት በዚህ ተጠናቋል። ሳስተናግዳችሁ ያመሸሁት እንግዲህ ወለ ነኝ። ነገ ምሽት በተመሳሳይ ፕሮግራም እስከምንገናኝ ጤና ይስጥልኝ።